Voice of America. የወል ዲያውን ግጭት የተመለከተ ዘገባ ነው ቀጣዩ። መልስካቸው አማሃ ሁኔታውን ተከታትሎ ያየንም ማኞችን ማነጋግሮ ተከታዩን ዘግቦልናል።
በወልዲያ ከተማ ከጥምቀት በዓል ማግስት በሚከበረው በቃና ዘገሊላ ክብረ በዓል ላይ በተነሳ ግጭት ሳቢያ 7 ሰዎች እንደተገደሉና ቁጥራቸው በውል ያልተረጋገጠ ሰዎች እንደቆሰሉ የአማራ ብሔራዊ ክልላዊ መንግስት የመንግስት ኮሙኒኬሽን ጉዳዮች ዋና ኃላፊ አቶ ንጉሱ ጥላሁን ዛሬ ማምሻውን ለቪኦኤ አረጋግጠዋል። የኢትዮጵያ ብሮድካስቲንግ ኮርፖሬሽን ቴሌቪዥን ዛሬ ከቀትር በኋላ በ7 ሰዓት ላይ ባሰራጨው ዜና ይህንን አረጋግጧል። የግጭቱን መንስኤ በተመለከተ አቶ ንጉሱ ጥላሁን ማብራሪያ ሲሰጡም እንዲህ ብለዋል።
በዕለቱ ታቦት በማስገባት ላይ ያሉ ወጣቶችና የጸጥታ መዋቅሩ መካከል በተፈጠረ ግጭት ነው ግጭቱ እየሰፋ ሄዶ ይህን ያህል ጥፋት ማድረስ የቻለው። ዋነኛ መነሻው ምክንያት የችግሩ ባለቤት እና አጠቃላይ ሁኔታው ምን ይመስል ነበር የሚለው ህብረተሰቡም እንደጠየቀው በዝርዝር ተመርምሮ ተገምግሞ ተለይቶ ለህብረተሰቡም የሚገለጽ እና ተጠያቂነትም የሚሰፍን መሆኑን ክቡር ርዕሰ መስተዳድራችን አንስተዋል። ህብረተሰቡም ይህንን በተደጋጋሚ አጽንኦት ሰጥቶ ያየበት የነበረ ነው እና በዝርዝር ወደፊት የሚገለጽ ይሆናል ማለት ነው።
የመላው ኢትዮጵያ አንድነት ድርጅት ዋና ጸሐፊ አቶ አዳነ ጥላሁን በበኩላቸው ስለ ግጭቱ አነሳስ አገኘሁት ያሉትን መረጃ ለቪኦኤ አካፍለዋል።
አሁን መነሻ የተባለው ምንድን ነው? ወጣቶች ኢህአዴግን የሚያወግዝ ዘፈን ጨፈሩ። በተለይም ሻምበል በላይነህ የወጣው ዘፈን አለ ነው የሚባለው። እኔ አሁን ዘፈኑን እንኳን አላውቀውም። ያንን ሲጨፍሩ ለምን ትጨፍራላችሁ የሚባሉትን ነው። ከዛ ውጭ በጣም የሚያሳዝን ነገር እኔ ዛሬ በተሰጠኝ ኢንፎርሜሽን የሚካኤል ክብረ በዓሉ እስከ 9:20 አካባቢ ድረስ በሰላም ነው የተጠናቀቀው እና የሆነ በቅተራም ይባላል እዛው እዛ አካባቢ ላይ ፊት ለፊት እንደቆመ ወጣቶቹ አትጨፍሩ እንጨፍራለን በዚህ በተነሳ ግን በጣም የሚገርም ነገር እና ትልቁ አሳዛኙ ምንድን ነው? ጽላት የተሸከሙት ቄሶች አጠገብ ነው ይሄ አስለቃሽ ጋዙ እንደፈነዳ ያደረገው። አንደኛው ታቦቱን የተሸከሙት ሰውዬ የመንገድ አገድ አይነት ሁሉ ባህሪ ነበራቸው። እንደ ህዝቡ እንትን አድርጎናል። በዛ አካባቢ ላይ ምንም አይነት ሌላ ጠብም የምትጠብቅበት ቦታ ላይ አይደለም። የመጀመሪያው መነሻ ማለት
ከዚህ በኋላ ሆነ የሚሉትንም አቶ አዳነ እንዲህ ያብራራሉ።
ሁኔታዎች እየተባባሱ ሄደው በየቦታው አዳጎ የሚባል ቦታ አለ፣ ደብረ ገሊላ አለ፣ ጎንደር የሚባል አካባቢ አለ። በዛ አካባቢ ላይ ያ ችግር ተፈጠረ። ያው
ምንድነው ችግሩ የተፈጠረው? ችግሩ የተፈጠረው ምንድን ነው?
ያው ምን አሁን ወደ ረብሻ ሲገባ ያው እንግዲህ የመከላከያ ኃይል ነው የሚባለው እሱ በቀጥታ ወደ ተኩሱ ነው የገባው እና በዛም የተነሳ እኔ እስከ ትናንት በነበረ መረጃ 6 ነበር ያልኩት። ያው በመንግስት ደረጃ ላይ 7 መሞታቸውን እና ከ19 በላይ ሰው መቁሰላቸውን አምኗል ነው የሚባለው። ትናንትም እዚሁ የተነሳ እንዲሁ በተለይ በሆቴሎች እና ትላልቅ ሆቴሎች አሉ፣ በእነሱ ላይ ውድመት ደርሷል።
በከተማዋ ዛሬ የመረጋጋት ምልክት እየታየ ነው ቢባልም አልፎ አልፎ ግጭቶችና በንብረት ላይ የተሰነዘሩ ጥቃቶች እንደነበሩ የተለያዩ ምንጮች ይናገራሉ። አቶ አዳነ ጥላሁን በዚህ ረገድ ያላቸው መረጃ እንደሚያመለክተ ከሆነ በተሽከርካሪዎች ላይ ጉዳት እንደደረሰ፣ የክልሉ ፕሬዚዳንት አቶ ገዱ አንዳርጋቸው ከትናንት ጀምሮ በከተማው ተገኝተው የማረጋጋት ስራ እየሰሩ እንደሆኑና የተለያዩ እርምጃዎችንም እየወሰዱ ለመሆናቸው መረጃ አለኝ ይላሉ አቶ አዳነ ጥላሁን።
እንዳረጋገጥኩት እንዳውም ትክክል መሆኑንና እንዳውም ከዛም አልፎ ተርፎ የመከላከያ ኃይል እንድገባ እሱ አለመፍቀዱንና እንዳውም ስለዚህ ጉዳይ እውቅና እንደሌለው ይህንን ሁሉ
አቶ አዳነ አያውቁትም ነበረ ማለት ነው እሳቸው።
እንደዛ ነው እንግዲህ እሱ ሰርተ የተባለውን ነው እንግዲህ እኔ የወቀው አይወቀው እንግዲህ አቶ ገዱ ነው የሚያውቀው። ለእኔ ኢንፎርሜሽን የተሰጠኝ ምንድን ነው አቶ ገዱ ስለዚህ ጉዳይ የሚያውቀው ነገር እንደሌለ ትእዛዝም እንዳልሰጠ እና ህዝቡን ሁሉ የማረጋጋት ስራ እንደሰራ ነው። በማረጋጋት ስራውም እኛ በጣም አፕሪሼት አድርገናል። እውነቴን ነው የምነግርህ፣ ከአንድ አመራር የሚጠበቅ እንትን ነው። አሁን በዞን ደረጃ የሚገኙት ይሄን አድርገው ቢሆን ኖሮ ትልቅ ነገር ነበረ።
ስንት ሰዎች ናቸው ግን የተፈቱት? ከስር
በርካታ ወጣቶች ናቸው። ብዙ እንዲያውም ሀራ የሚባል ቦታ አለ፣ እዛም አንድ ድብቅ እስር ቤት አለ። ወደዛ ሁሉ የወሰዷቸው ነበሩ። እነዛ ሁሉ ተፈተው መምጣታቸው ኢንፎርሜሽን አለኝ።
በቁጥር አይታወቅም።
በቁጥር እንግዲህ አላረጋገጥ ናቸው። ነገ እኛም ጋዜጣ መግለጫ ስለምንሰጥበት በዛ እያዘጋጀሁት ነው። በዛሬ ውሎ ያው የኦርቶዶክስ ተዋህዶ ቤተ ክርስቲያን ጳጳስ አሉ አሁን በአባ ኬርሎስ በረዳትነት እንትን ያሉ አቡነ ስጢፋኖስ የሚባሉ እሳቸውና የሃይማኖት አባቶች ባሉበት፣ እንደዚሁም አቶ ገዱ ወጣቶችንም በሁለቱ ዙር ነው የሚባለው አነጋግሯል፣ ህዝቡንም አነጋግሯል። አንደኛ በዚህ በታቦት በተሸከሙት ቄስ አካባቢ ላይ እና ትላልቅ አባቶች በነበሩበት አካባቢ የአስጠቃሽ ጢስ መጠቀም አግባብ አለመሆኑ ተነግሮታል። በጥቅል ግን አሁንም መከላከያ ከአካባቢያችን እንውጣለን፣ ራሳችን በራሳችን እናስተዳድራለን፣ ይሄም አይሆን ከሆነ ግን የህዝብ ትዕግስት ሊያልቅ ስለሚችል ወደ ሌላ አላስፈላጊ ነገር ስለምንገባ መከላከያ ያንሳል የሚል ጥያቄ ተጠይቆ አቶ ገዱ መከላከያውን እንደሚያነሳ ቃል ስለገባ፣ እንደውም አሁን አንተ እየጠየቀኝ በጣልቃ ገብቶ የተነገረ ምንድን ነው ምን ያህል እርግጠኛ እንደሆነ እንግዲህ ያጣራዋለሁኝ። ወጣቶቹ እንደውም አሁን እሱን ይዘው እየጨፈሩ ነው፣ ገዱን ይዘው የሚል ነገር ነው ያለው። አቶ ገዱ ይህንን አድርጎት ከሆነ በጣም ደስ የሚያሰኝ የሀገር ተቆርቋሪነት ነው። በዛ አጋጣሚ አመሰግነዋል።
ለአማራ ክልል የመንግስት ኮሚኒኬሽን ኃላፊ ለአቶ ንጉሱ ጥላሁን ተመሳሳይ ጥያቄ አንስቼላቸው የሚከተለውን ምላሽ ሰጥተውኛል።
ሰላማችንን ከከተማ አስተዳደሩ ፖሊስ ጋር በመሆን እናስጠብቃለን። ይህንንም የማድረግ ፍላጎትም ብቃትም ችሎታም አለን የሚል ሀሳብ በስፋት ተነስቷል። በመንግስት በኩል ደግሞ ወደዚህ ጉዳት እንድንደርስ ያደረጉ ጥፋት ያጠፉ አካላት ምርመራ ተደርጎ ለህብረተሰቡ ይፋ እንዲሆን እናም እርምጃም እንዲወሰድ የተወሰደው እርምጃም ለህብረተሰቡ ግልጽ እንዲሆንልን እንፈልጋለን የሚል በተደጋጋሚና ሰፊ ጊዜ የወሰደ ሀሳብ ተነስቷል። ይህም በአጠቃላይ በክቡር ርዕሰ መስተዳድሩ በበሯቸው መድረኮች ስምምነት ያለበትና ተቀባይነት ያላቸው ጥያቄዎች መሆኑን ከምንም በላይ ህብረተሰቡ የሰላም ባለቤት ራሱ ስለሆነ ሰላሙን ማስጠበቅ እንደሚገባው አንስተው እሳቸውም ስምምነት ላይ ተደርሷል።
አቶ ንጉሱ ጥላሁን ጨምረው እንደገለጹት የክልሉ ፕሬዚዳንት ዛሬም በስፍራው ተገኝተው እያከናወኑ ይገኛሉ ያሉትን አስረድተዋል። እንደ እሳቸው ገለጻም ከሁሉ አስቀድሞ ግጭትና ጉዳትን ማስቆም ነው፣ መረጋጋትን ማስፈን፣ ህግ የማስከበርን ስራ መስራት፣ በዚህ ረገድም የደረሱ ጉዳቶች የሚካሱበት ሁኔታ ይፈጠራል ብለዋል። አክለውም
ይህ እንደተጠበቀ ሆኖ ህብረተሰቡ ያነሳው በዘለቄታ ችግሮች የመፍታት እና ህብረተሰቡ የሚሰማውን ማናቸውንም ስሜት አንስቶ እንዲወያይ ለመንግስት የሚያሰማው ድምፁ እንዲሰማ የማድረግ ጉዳይ ደግሞ ሰላምና መረጋጋትን ካረጋገጥን በኋላ ጉዳት ከቀነስን በኋላ መሆን ስለሚገባው በዚህ ላይ ስምምነት ተደርሶ ክቡር ርዕሰ መስተዳደሩ አሁንም የተለያዩ የህብረተሰብ ክፍሎችን የማወያየትና ጉዳቱ ያለበትን ደረጃ የማየት የማስተካከል ስራ እዚያ ሆነው እየሰሩ ነው ያሉት እና በዚህ መሰረት እንግዲህ በዛሬው ዕለት ነገሮች ወደ መረጋጋት ተመልሰዋል። ሌሎች ስራዎች የሚቀጥሉ ይሆናሉ ማለት ነው፣ ሰላማዊ ሁኔታውን የማረጋገጥ ከዛም አልፎ ተርፎ እንግዲህ ህብረተሰቡ የጠየቃቸው ጥያቄዎች አንድ በአንድ መልስ የመስጠት ስራ ይሰራል ማለት ነው።
ካለፉት ጥቂት ዓመታት ወዲህ በተለያዩ ምክንያቶች በዜጎችና በጸጥታ ኃይሎች መካከል በሚፈጠሩ ግጭቶች በሀገሪቱ በተለይም በኦሮሚያና በአማራ ክልሎች ያያሌ ኢትዮጵያውያን ሕይወት እያለፈና ንብረትም እየወደመ እንደሆነ ይታወቃል። ገዢው ፓርቲና መንግሥት የዚህ ችግር ዋና መንስኤ የመልካም አስተዳደር እጦት ነው በሚል ጥልቅ ተሃድሶ ከሚሰኝ አሰራር ጀምሮ ልዩ ልዩ እርምጃዎችን በመውሰድ መፍትሄ ለመስጠት እየሞከረ ይገኛል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
መለስካቸው የሰው ሕይወት የጠፋበትን የወልዲያውን ክስተት ነው የዘገበልን። እናመሰግናለን። የአይን እማኞችም እንደምናቀርብ ቀደም ሲል በገለጽነው መሰረት ሶሎሞን አባተ ተከታዩን ይዟል።
ነገሩ የተጀመረው ታቦት የወጣበት ቀን አለ አይደለ?
ከሐሙስ ጀምሮ ነው እንግዲህ ታቦት ውጭ ያለው።
ሐሙስ ታቦት ወጣ፣ ሁሉም ታቦት ወጣ። አርብ ከሚካኤል በስተቀር ሌላው ታቦት ገባ እና ታቦት የወጣበት ቀን ምሽት ላይ ፌደራሎች ናቸው ልዩ ኃይሎች ናቸው ተብሎ በህዝቡ ታቦት ማደሪያ አስቀምጠው በሚመለስበት ሰዓት፣ በዛ ሰዓት ነው እንግዲህ በጣም ብዙ ህዝብ ህጻናት ሳይቀር አዛውንቶች፣ ሽማግሌዎች፣ እናቶች፣ አባቶች ምናምን ሁሉ ሳይቀሩ በዛ ሰዓት በጣም ተደበደቡ፣ ብዙ ሰው ቆሰለ። ዛት እንደገና ደግሞ በማግስቱ የሚካኤል ቀን ማለት ነው፣ ህዝቡ ያው በስነ ስርዓት እንደተለመደው እየጨፈረ ታቦቱን አስገባ እና ታቦቱ ላይ ሁሉ አስለቃሽ ጭስ ተኮሱበት። እንደውም ከሚካኤል ጋር አብሮ የሚገባ አንድ ጥላት ነበር እሱ ጥላት ሁሉ ወደቀ ቄሱ ታቦት የተሸከሙ ተዝለት ነው ወደቁ ታቦቱም ወደቀ ሌላ ቄስ መጥቶ ነው እንግዲህ ያንን ታቦት አንስቶ ያስገባው ሁሉ እና ያ እንደዛ ሆነ መጨረሻ ላይ ታቦቱም ገባ ታቦቱን አስገብቶ ህዝቡ ወደ ቤቱ በሚመለስበት ሰዓት እንዳለ የመከላከያ ኃይል ፈሶ ነበረ ዝም ብለው መንገድ ላይ ወደ ቤት የሚመለሰውን ህዝብ በጥይት ጭፍጭፍ ጀመሩ
ቅዳሜ ማለት ነው ከትናንት በስቲያ ነው የሚሉኝ
ቅዳሜ ያው ቅዳሜ
እሺ
እና 11 አመት ልጅ 14 አመት ልጅ አሮጊት ሴትዮ ምንም የማያውቁ ምንም ያላደረጉ ንጹሐን ዜጎች ናቸው ገብረ መስቀል ጌታቸው ነጋሻው ብረታ ብረት ሰራተኞች ናቸው በጣም የሚገርም ነገር እነሱ ሁሉ በቃ ንጹሐን ዜጎች ናቸው ምንም ያላደረጉ እነሱ የተገደሉ ደማቸው ፈሰሰ ለአንድ ተፈሪ የሚባል ወልማችን እሱ በከባድ ሁኔታ ተስሎ ሆስፒታል ነው ያለው ስቲል ነው ቅዳሜ በእንደዚህ ሁኔታ አለፈ ከዛ እንደገና ትላንትና እሁድ ማለት ነው በቃ ህዝቡ አመሳ አነሳ በቃ እንዴት የተገደሉ ዜጎች የተገደሉ ወንድሞቻችን ደማቸው ዝም ብሎ ፈሶ መቅረት የለበትም ተባለ እና ህዝቡም በራሱ ተነሳሽ ነው የተነሳሳው ትላንትናም ሲረበሽ ዋለ በጣም ብዙ ጥይት ሲተኮስ ዋለ ከተማዋ እንዳለ ጭስ በጭስ ነው የዋለችው ከተማው ሲጨስ ነው የዋለ
ትናንትና የደረሰ ጉዳት አለ
ትላንትና በጣም ከባድ ጉዳት የደረሰው በንብረት ላይ
ምን ሆነ
ቤቶች ተቃጥለዋል ንብረቶች ወድመዋል ተቃጥለዋል የብሔር ግጭት ምናምን ሁሉ ተነስቷል አማራና ትግሬ የተባለ ህዝቡ መጣላት ከጀመረ ከአንድ ወር አለፈው እና አሁን ነገሮች ሁሉ በጣም እየተባባሱ እየተጋነኑ ነው የክልላችን መንግስት መጥተው ነበረ አቶ ገዱ ሁለት ቀን ሲያወያዩ ነው ያሉት ህዝቡን እና ዛሬ እንዲሁም የመጨረሻ በቃ መከላከያ ሰራዊትን እናስወጣለን እናንተም ደግሞ ከተማችሁን አጽዱ ራሳችሁን ጠብቁ ራሳችሁን አስተካክሉ ከተማይቱንም አጽዱ በድንጋይ የተዘጋውንም በእንጨት የተዘጋውንም የሚቀጥለውንም እሳት አንሱ መከላከያ ሰራዊቱ ይወጣል ብለው ተናገሩ ከሰዓት በኋላ ግን አልወጣም መከላከያውም እንዳለ ነው እንዲሁም አሁን ምሽት ላይ ከስብሰባ ሲበተን ህዝቡ ምሽት ላይ እንዲሁም አሁን በጣም ብዙ ከፍተኛ ችግር ሊፈጠር ነበረ
ዛሬ ሰኞ ምሽት ላይ ማለት ነው
ዛሬ ስቲል እስካሁን ድረስ ራሱ ረብሻ ነው የነበረው በጣም ከፍተኛ ረብሻ ነው ያለው ህዝቡ ከቤት መውጣትም አልቻለም ሱቆችን ተዘጋግተዋል ስራም ተዘጋግተዋል ህዝቡም በየቤቱ ነው ያለው እና በጣም ከፍተኛ ችግር ላይ ነው ያለ ነው አሁን መከላከያውም ደግሞ ይወጣል ተብሎ ነበር መከላከያው አልወጣም ህዝቡን እያስቆጣ ያለው ትላንትና እነዛ ወንድሞቻችንን ገለው ደግሞ ዛሬ ምን ያደርጋሉ እነሱም አያስፈልጉንም ይውጡልን ነበር የተባለው አልወጡም አሁንም
ከመጀመሪያው ጀምሮ እንዴት ይሄ ግጭት ሊነሳ እንደቻለ ይንገሩኝ ምንድነው ያጫረው ሰበቡ ምንድን ነበር እስቲ ምናልባት ከሐሙስም ይሁን ከአርብም ይሁን ምንድነው ምክንያቱ
ሐሙስ ላይ እንግዲህ ግጭቱ መነሻ ምንድነው ህዝቡ እየጨፈረ ታቦቱን ከቤተ ክርስቲያን አውጥቶ ታቦት ማደረ አስቀምጦ መሸ ከዛ ወደ ቤቱ በሚመለስበት ሰዓት እና ምሽቱ ሁሉ መንገድ ላይ የተገኘ ሰው ትልቅ ነው ትንሽ ነው ሴት ነው ወንድ ነው አይልም መንገድ ላይ የተገኘ ሰው ውጭ ላይ የተገኘ ሰው ሁሉ ሲቀጠቀጥ ሲደበደብ ሲሰባበር አመሸ
ሐሙስ ምንድነው እሱን ያመጣው ነገር ምንድነው ነው የምለው ዝም ብሎ ተነስተው ነው የጸጥታ ሰዎች መደብደብ የጀመሩት ሰውን ወይስ ያስነሳው ነገር አለ ይሄንን መጀመሪያ ላይ
ዝም ብሎ ከመሬት ተነስተው ነው ከመሬት ተነስተው ውጭ ላይ መንገድ ላይ የተገኘ ሰው በጣም ተደበደበ ከመሬት ተነስተው በቃ ህዝቡ ምንም ያደረገው ነገር የለም ከመሬት ተነስተው ህዝብ ሲደበደብ አመሸ እስከ ምሽት ድረስ ሐሙስ ማለት ነው ያንንም ችሎ ህዝቡ አርብ የሚካኤልን ታቦት አስገብቶ በሰላም ወደ የቤቱ የተመለሰ እያለ ነው እንግዲህ በጥይት የተደበደቡ ብዙ ሰዎች ይሞቱት ፕላስ እንደገና ደግሞ እሁድ ጠዋት ቅዳሜ ሚካኤል ከጥምቀቱ የተመለሰውን ሰው የተገደሉትን ሰዎች ህዝቡ ሊቀብር ወጣ አትቀብሩም ብለው እንደገና ህዝቡ ላይ አስለቃሽ ጭስ ተኮሱ እና ከዛ በኋላ ትላልቅ ሰዎች አሉ አባቶቻችን አሉ እናቶቻችን አሉ ከትንሽ እስከ ትልቅ ብቻ የሰው ዘር አለ በነገሩም ስላሳዝነን ወይም በጣም ስለተሰማ አዝነናል እያየናቸው ነው የሞቱት እነዚህ ሰዎች እነዚያን ሰዎች እንቀብራለን ብለን በምንወጣበት ሰዓት አትቀብሩም ብሎ አስለቀሱ ተኮሰብ ከዛ በኋላ ህዝቡም የበለጠ ተቆጣ እንግዲህ ሊገረሙን የሚያርጉን ይጨርሱን ይግደሉን ብሎ እንዳለ ቀብር የወጣው ህዝብ እንዳለ ወጣ እንደገና ቀሩት ማለት ሲረብሽ ዋለ ዛሬም ሲረብሽ ዋለ ነገም ሰላም እንደሌለ ነው ሁኔታው የሚያሳየው
ለመሆኑ ከተማ ውስጥ የተሰማራው የፖሊስ ኃይል ነው ወይስ ደግሞ ወታደሮች ናቸው የመከላከያ ሰራዊት ነው
መከላከያ ሰራዊት ነው
በምንድን ነው የምታውቁት
የለበሱት ልብስ እና ወታኙ ቀይ ሬንጀር ነው የለበሰው መከላከያዎቹ ግን ከነሙሉ ትጥቃቸው ናቸው መትረየሱ ጠምደዋል በመኪናም ይዞራሉ ሬንጀራቸውም ይሄ አረንጓዴ ሬንጀር ነው በአጠቃላይ በቃ ምን የልንገር ከጫካ የወጡ አውሬዎች ናቸው እንጂ የሰው ፍጡር አይደለም። በህዝብ ላይ እንደዚያ የሚጨክሙ በህዝብ ላይ እንደዚያ ተኩሰው ንጹሐን ዜጋን መግደል፣ ይህ አንድ ከሚያስብ ከኢትዮጵያ ህዝብ የወጣ ወታደርና ሰራዊት እናት በአባቱ ላይ መሳሪያ ይደብናል ብለው ማሰብ ወይም ደግሞ ይህን ስራ መስራት በጣም ጠያፍ ስራ ነው። መከላከያ ሰራዊት ያል
ለመሆኑ ይሄ ሁኔታ ሲፈጠር በየአደባባዩ ላይ መንገድ ላይ ቁጥሩ ምን ያህል የሚሆን ሰው ነበር? በግምት ማለት ነው
ለከተማው ህዝብ ባለው 20-25000 የሚያንስ ህዝብ ነው።
ላለፈው አንድ ወር ያህል ጊዜ የጎሳ ልዩነት ላይ የዘር ልዩነት ላይ ያተኮረ መቃቃር ግጭት እንደነበረ ነግረውኛልና እስቲ የሱን ሁኔታ ያስረዱኝ። እስቲ ምንድነው የሚመስለው?
እሱም ተፈጥሮ ነበረ። እሱ ጉዳይ ግን የመጀመሪያው ግጭት እዚህ ደረጃ ላይ ሊደርስ ይቻለው የመጀመሪያው ግጭት እና የመጀመሪያውን ጸብ የቀሰቀሰው ኳስ ነበረ። የመቀሌና የወልዲያ ኳስ ነበረ። በዚያ በኳሱ ምክንያት ከመቀሌ ደጋፊ ተብለው የመጡ ግለሰቦች ናቸው ይህንን ጸብ የፈጠሩ። ከመሰደባቸውም አልፈው ከመኪና የወረዱ ሰውን መደብደብ፣ መኪና ላይ ሆኖ ህዝብ ላይ ሽንት መጥፋት ምናምን፣ በጣም ብዙ ነገሮች ተፈጠሩ። ከዛ በኋላ የብሔር ግጭት ተፈጠረ። ትግሬና አማራ ተብሎ በዛ ሰዓት ብዙ ንብረት ወደመ። የጸቡ መነሻ ያ ነው እና በዛ ሰዓትም ራሱ ብዙ ህይወት ጠፍቷል፣ ብዙ ንብረት ወድሟል። ከዛም በኋላ ደግሞ አሁን ስራዬ ብሎ መንግስት ያን ለመበቀል ነው አሁን ትናንት የሚያሞቱ ወንድሞቻችንን የገደሏቸው ወታደሮች ራሱ ትግሬዎች ናቸው። በጣም የሚገርም ነገር
ባለፈው ወር ውስጥ እንደዚህ እንደገለጹልኝ ጎሳ ተኮር የሆነ ግጭት ሲነሳ በትግራይ ተወላጆች ላይ የደረሰ ጉዳት ነበረ፣ በአካልም ይሁን በንብረት ላይ
እንዲህ ያለ እንጂ በጣም
ምን
አለ እንጂ ወልዲያ ውስጥ ሲኖሩ የነበሩ ትግሬዎች ንብረታቸው ወድሟል፣ ቤታቸው ተቃጥሏል። እዚህ የአማራውም የቆሰለ አለ፣ የሞተም ነበረ፣ አንድ ልጅ ሞቷል እየተመቱ። እንደገና ደግሞ ከዚህ ከወልዲያ ወጣ ብለ ዶሮ ግብር የሚባል ቦታ አለ፣ እዛ አካባቢ ላይ በጣም ከፍተኛ ጠብ ነበረ፣ ጦርነት ነበረ። በብዙ እጃቸው የተቆረጡ አካላቸው የጎደለ የሞቱ ይሄ ነገር እንግዲህ ሆን ተብሎ የታሰበ ታቅዶ የተፈጠረ ነገር ነው ብዬ እኔ ማምነው እና ማስበው። ምክንያቱም በአጋጣሚ ነገሮች የፈጠሩት አጋጣሚ ቢሆን ኖሮ ይሄ ንብረት ከመውደሙ የሰው ሕይወት ከመጥፋቱ በፊት አካል ከመግደሉ በፊት ቢያንስ መንግስት ሀገሪቱ ላይ ካለ ለሕዝብና ለሀገሪቱ የሚያስብ ከሆነ ይሄንን ጥፋት ይህንን ውድመት ከመከሰቱ በፊት ሊያረጋጋ ግዴታ ነበረበት። ያንን አላደረገም። እያየ ነው፣ ዝም ብሎ ቀድሞ እያየ ነው እየሳተ ዝም ያለ ስለ ህዝብ እንደዚህ ራስ በራሱ ሲጣላ ራስ በራሱ እንደዚህ ሲጋደም ማንም ዞሮ ያየ ባለስልጣን የለም። ከባለስልጣኖቹም ችግር አለ። ሆን ብለው አውቀው ነው ይህን ነገር ያደረጉት።
ሌሎች
ከኛም እንዲቀሰቅሱ ታይሰማም የሚባል አባባል አለ። ያ ማለት ነው በጣም በወየሩ ላይ ያለው ነገር ትግሬና አማራ የተዋለደ ህዝብ ተዛምዶ የኖረ ብዙ ጊዜ ተሻችሎ የኖረ ህዝብ ነው። ግን አሁን ብሔር ለይቶ ብሔር ከፋፍሎ እንደሌላው ብሔር መስሎት አሁን አማራና ትግሬ አጋጨው። ይሄ እሳት ደግሞ መቼም ቢሆን መረጃ የለውም። በጣም ይገርም ነው።